ነበረ ነው መሬት ውስጥ ነው ያለው። አንዳንድ ሰዎች በቀን እያወጡ ነው። ስታዩት በጣም ያሳዝናል፣ ያስለቅሳል። በጣም ነው ያዘንኩት። ሀገራቸው በብዙ ነገር የእኛን ሀገር ይመስላል። ጉስቁልናቸው፣ ድህነታቸው፣ ብዙ ነገራቸው በጣም በጣም ያሳዝናል።
አሜን።
እና እስቲ ጥቂት ደቂቃ ጸልይ። እንደዚህ አይነት ነገር ለመረዳትም ለማስረዳትም አስቸጋሪ ነው። ለምን እንደዚያ ነገር እንደሚሆን አናውቅም። አንድ ነገር እናውቃለን፣ ከእኛ የባሱ ኃጢአተኞች ሆነው አይደለም ይሄ የደረሰባቸው። እግዚአብሔር ምስጢሩን ያውቃል። እስቲ እንጸልይ። እግዚአብሔር አምላክ ሆይ እናመሰግንሃለን፣ በደም ስለዋጀህን በየቀኑ ከሚታይም ከማይታይም አደጋ ስለምጠብቀን። ጌታ ሆይ ክብር ምስጋና ላንተ ይሁን። በአንተ ምሕረት ነው ቆመን የምንሄደው፣ በአንተ ጥበቃ ነው ያለ ነው። ጌታ ሆይ በሄይቲ ስለደረሰው ችግር፣ ስለደረሰው የምድር መናወጥ እና እልቂት፣ በዚያ ስፍራ የሚሆነውን ሁሉ አይኖችህ ያያሉ። የተቀበሩትን እናቶች፣ አባቶች፣ በህንፃ ስር ያሉትን በሙሉ በዚህ ሰዓት አንተ ታያለህ። ጌታ ሆይ በህይወት ያሉትን ሰላም እንድታበዛላቸው እንጸልያለን። ሰዎች ደርሰው እንዲያድኗቸው ጸጋ እንድታበዛላቸው እንጸልያለን። እጃቸው እግራቸው የተሰበሩትን ሁሉ ጌታ ሆይ አንተ ፈውስ። ሕፃናትን አስብ፣ በዚያ ስፍራ ያለቁትን። አሁንም በየሆስፒታሉ በየሜዳው ያሉትን ሁሉ ሕፃናት አስብ። በትልልቅ ግንብ ስር ጌታ ሆይ ተቀብረው ያሉትን ሕፃናት ሁሉ አንተ አስብ። ያችን ከተማ አስባት ጌታ ሆይ። ልብህ ይራራ ለሕዝብህ ለፍጡራንህ። የኢየሱስን መስቀል እያየህ አንተ ይቅርበል ጌታ ሆይ ይቅርበል። ምሕረትህ በሄይቲ በአገሪቷ ላይ ይሁን። መሪዎቿን፣ አስተዳዳሪዎቿን፣ የተበተኑትን ሁሉ አንተ ሰብስብ። የወደመውን ኢኮኖሚያቸውን አንተ ገንባ። ከሁሉም በላይ ጌታ ሆይ መስቀልህ ከፍ ብሎ በዚያች አገር እንዲያውለበልብ፣ መስቀልህ ከፍ ብሎ እንዲታይ፣ የኢየሱስ ስም የከበረ እንዲሆን ፈቃድ ይሁን። ጌታ ሆይ ለምሕረት እንጮኋለን። በዚህ ሰዓት ያን ሕዝብ ማረው፣ ይቅር በል ጌታ ሆይ። ራራ ለዚያ ሕዝብ እግዚአብሔር ሆይ ራራ። ረሃባቸውን፣ መታረዛቸውን አንተ ተመልከት። መራባቸውን፣ አለመማራቸውን፣ ድንቁርናቸውን አንተ ተመልከት። በዛች ምድር የተሰራውን ሁሉ ኃጢአት አንተ ይቅርባል። ጌታ ሆይ ምሕረት በዛች ምድር ላይ ይሁን። አንተ ራራ። ረድኤት ከአሜሪካ አይመጣም፣ ከተባበሩት መንግስታት አይመጣም፣ ከአፍሪካ መንግስታት አይመጣም። ረድኤት ከአንተ ነው። ከላይ ከአርያም ነው ረድኤት የሚመጣው። ጌታ ሆይ አንተ እርዳ ያችን ምድር። አንተ እርዳ። ዛሬ ማታ በዚህ ስፍራ ስለሰበሰብከን እናመሰግንሃለን። ቃልን አስተምረን፣ ጋብቻችንን እንድንመለከት መመርመር እንድንችል ዓይናችንን ክፈት። እግዚአብሔር ሆይ ይህችን ቀሪ ጊዜ አንተ ባርክልን በጌታ በኢየሱስ ስም አሜን አሜን። ዛሬ ሁለተኛውን የጋብቻ ትምህርታችንን እንቀጥላለን። ጋብቻ እንደ እግዚአብሔር ቃል የሚለውን ርዕስ የመጀመሪያውን ክፍል ሰኞ ዕለት ማታ ተምረናል። በዚያ ላይ አራት አምስት ዋና ነገሮች ተነጋግረናል። መግቢያ ጥቅሳችን ለዛ ለመጀመሪያው ፕሮግራም ከኦሪት ዘፍጥረት ምዕራፍ 1 ቁጥር 26 27 እና 28 ነበረ። እና እግዚአብሔር ጋብቻን ሲፈጥር ማንነቱን ሊገልጽልን ስለፈለገ ነው ብዬ ነበር። ጥሩ ጋብቻ እግዚአብሔር ያለበት ጋብቻ እግዚአብሔርን ማንነቱን ያሳየናል። በቤት ውስጥ ፍቅር ሲኖር እግዚአብሔር ፍቅር እንዳለ እናያለን። እግዚአብሔር ራሱ እንዳለ እናያለን። ትዕግስትና ይቅር መባባል ሲኖር አሁንም የእግዚአብሔር ባህሪ ስለሆነ እሱ መካከላችን ሆኖ ይታየናል። የሚያስፈልገን ነገር ሁሉ ሲሰጠን፣ ልጆቻችንን ጠብቆ ሲያሳድግልን አባታዊ እንክብካቤውን እናያለን። ይህንና ሌላውን ነገር ሁሉ ስለ ቤተ ክርስቲያንም እና ስለ ክርስቶስም ግንኙነት በይበልጥ እንድንረዳ ሲል እግዚአብሔር ጋብቻን ለሰው ሊሰጠ መጽሐፍ ቅዱሳችን ሲከፈት ገና ሲጀምር ኦሪት ዘፍጥረት ላይ ምዕራፍ 2 ላይ በጋብቻ ይጀምራል። መጽሐፍ ቅዱሱ ደግሞ ተጽፎ ሲያበቃ ዮሐንስ ራእይ ላይ ስለ ጋብቻ ይናገራል። እና መጽሐፍ ቅዱሳችን በጋብቻ ጀምሮ በጋብቻ ያበቃል። ስለዚህ እግዚአብሔር የተመሰገነ ይሁን። ሁለተኛው ነጥብ የተነጋገርነው እግዚአብሔር ሰውን በመልካችን በአምሳያችን እንፍጠር አለ፣ ወንድና ሴት አድርጎ ፈጠራቸው ይላል። እና የጋብቻ መሰረቱ ሥላሴ እንደሆኑ ተናግሬያለሁ። አብ ወልድ መንፈስ ቅዱስ። አብ ወልድ መንፈስ ቅዱስ የመጀመሪያው ዲቫይን ኮሚዩኒቲ እንደሆኑ፣ አብ ወልድ መንፈስ ቅዱስ የመጀመሪያው ፍቅር የሚታይበት እግዚአብሔር ፍቅር ነው የተባለባቸው የመጀመሪያ ኮሚዩኒቲ እንደሆኑ እናያለን። ስለዚህ ጋብቻ ሲመሰረት በሥላሴ አምሳያ ነው የተመሰረተው። ሥላሴ ባህሪ እንዲኖረው ነው የተመሰረተው። አሰራሩም እንደዚያው እንዲሆን ነው የተሰጠን። ይሄ በጣም 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 አስፈላጊ ነጥብ ነው። በዛም አንጻር ነው እግዚአብሔር ሰው ብቻውን ይሆን ዘንድ መልካም አይደለም ያለው ብሎ ከዛ ሔዋንን ሰጠው ለአዳም። ከዛም በኋላ ደግሞ ልጆች ሊወለዱ ቤተሰቡ እንዲበዛ አደረገ እግዚአብሔር። ቀጥሎ ባለፈው ጊዜ የተነጋገርነው እንደ እግዚአብሔር እቅድ የተመሰረተ ጋብቻ ይባረካል የነበረ እውነት ነው። እግዚአብሔር እንደሱ እንደ ፈቃዱ የሚሰሩትን የሚኖሩትን ይባርካል። የእሱ ፈቃድ የጤንነት ፈቃድ ነው። እሱ ፈቃድ የደህንነት ፈቃድ ነው። የእሱ ፈቃድ ፍሬ የሚፈራበት ጌታ ኢየሱስ ያለ እኔ አንዳች ማድረግ አትችሉም ማለት ነው። ያ ስለ ጋብቻም ጭምር ነው። ስለዚህ ቁም ነገር ለማከናወን ከፈለግን በጋብቻችን የእግዚአብሔር እቅድ የጋብቻችን መሰረት ሊሆን ያስፈልጋል። የእሱን ፈቃድ ለማድረግ የተዘጋጀን፣ የታጠቅን፣ የቆረጥን፣ ቅድስና ለመኖር የወሰን፣ ራስ ወዳድነትን አስወግደን ለህይወት ጓደኛችንም፣ ለትዳር ጓደኛችንም፣ ለልጆቻችንም፣ ለመላው ቤተሰብ ሁሉ የተሰጠን ስንሆን ጋብቻችን ይባረካል። ከዛ በኋላ ትልቁ የሥላሴ ባህሪ ፍቅር ነው። እግዚአብሔር ፍቅር ነው ስለሚል መጽሐፍ ቅዱስ። ስለዚህ የጋብቻም ቁልፉ ፍቅር፣ መለኮታዊ ፍቅር አጋፔ ላቭ ማለቴ ነው። የስጋውማ ፍቅር እዛው ይጀምራል፣ እዛው ወዲያው ያልቃል። ዘለቄታ ያለው እግዚአብሔር እንደሚወድ አይነት ፍቅር የአጋፔ ፍቅር። እነዚህ ነጥቦች ነው ትላንት ሰኞ ዕለት የተነጋገር ነው። ዛሬ ደግሞ ዘፍጥረት ምዕራፍ ሁለት ሄጄ የዛሬውን ክፍል አነባለሁ። ዘፍጥረት ሁለት ከቁጥር 8 ጀምሬ አነባለሁ። ልብ በሉና ተከተሉ። መጽሐፍ ቅዱስ ያላችሁ እንዲሁ ዝም ብላችሁ ከምታዳምጡኝ መጽሐፍ ቅዱሳችሁን ብትከተሉ ደስ ይለኛል። ዘፍጥረት ምዕራፍ ሁለት ከቁጥር 8 እግዚአብሔር አምላክም በምስራቅ በኤድን ገነትን ተከለ፣ የፈጠረውንም ሰው ከዚያ አኖረው። እግዚአብሔር አምላክም ለማየት ደስ የሚያሰኘውን ለመብላትም መልካም የሆነውን ዛፍ ሁሉ ከምድር አበቀለ። በገነትም መካከል የሕይወትን ዛፍ መልካምንና ክፉን የሚያስታውቀውንም ዛፍ አበቀለ። ወንዝም ገነትን ያጠጣ ዘንድ ከኤድን ይወጣ ነበር። ከዚያም ለአራት ክፍል ይከፈል ነበር። የአንደኛው ወንዝ ስም ፊሶን ነው። እርሱም ወርቅ የሚገኝበትን የኤውላጥ ምድርን ይከባል። የዚያ ምድር ወርቅ ጥሩ ነው። ከዚያም ሉልና የከበረ ድንጋይ ይገኛል። የሁለተኛውም ወንዝ ስም ጊዮን ነው። እርሱም የኢትዮጵያን ምድር ሁሉ ይከባል። የሶስተኛውም ወንዝ ስም ጤግሮስ ነው። እርሱም በአሶር ምስራቅ የሚሄድ ነው። አራተኛውም ወንዝ ኤፍራጥስ ነው። እግዚአብሔር አምላክም ሰውን ወስዶ ያበጃትና ይጠብቃትም ዘንድ በኤድን ገነት አኖረው። እግዚአብሔር አምላክም ሰውን እንዲህ ብሎ አዘዘው፣ ከገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካምና ክፉን ከሚያስታውቀው ዛፍ አትብላ፣ ከእርሱ በበላህ ቀን ሞትን ትሞታለህና። እግዚአብሔር አምላክም አለ፣ ሰው ብቻውን የሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት። እግዚአብሔር አምላክም የምድር አራዊትና የሰማይ ወፎችን ሁሉ ከመሬት አደረገ፣ በምን ስም እንደሚጠራቸውም ያይ ዘንድ ወደ አዳም አመጣቸው። አዳምም ሕያው ነፍስ ላለ ሁሉ በስሙ እንደጠራው ስሙ ያው ሆነ። አዳምም ለእንስሳት ሁሉ ለሰማይ ወፎችም ሁሉ ለምድር አራዊት ሁሉ ስም አወጣላቸው። ነገር ግን ለአዳም እንደርሱ ያለ ረዳት አልተገኘለትም ነበር። እግዚአብሔር አምላክም በአዳም ከባድ እንቅልፍን ጣለበት፣ አንቀላፋም። ከጎኑም አንዲት አጥንትን ወስዶ ስፍራውን በስጋ ዘጋው። እግዚአብሔር አምላክም ከአዳም የወሰዳትን አጥንት ሴት አድርጎ ሰራት፣ ወደ አዳምም አመጣት። አዳምም አለ፣ ይህች አጥንት ከአጥንቴ ናት፣ ስጋም ከስጋዬ ናት፣ እርሷም ከወንድ ተገኝታለችና ሴት ትባል። እዚህ ላይ አማርኛው ብዙ ትርጉም አይሰጥም። እርሷም ከወንድ ተገኝታለችና ሴት ትባል። በእብራይስጡ ላይ ግን እሷ ከኢሽ ተገኝታለችና ኢሻ ትባል ነው የሚለው። ኢሽ ወንድ ነው፣ ወንድ ማለት ነው። እርሱ በአማርኛ እርሱ እንደምንለው ነው ኢሽ። እሷ ደግሞ ያው ሴት ናት። ስለዚህ ከወንድ ተገኝታለችና ሴት ትባል የሚለው በእብራይስጡ ከኢሽ ተገኝታለችና ኢሻ ትባል። ያ የበለጠ ያስረዳዋል ግንኙነቱን። ኢሽና ኢሻ ግንኙነታቸውን እብራይስጡ በተሻለ ይገልጠዋል። ስለዚህ ሰው አባቱን እናቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ። አዳምና ሚስቱም ሁለቱም ራቁታቸውን ነበሩ፣ አይተፋፈሩም ነበር ይላል። በጣም አስደናቂ የሆነ ክፍል ነው። እግዚአብሔር በመጀመሪያ የፈጠረው አዳምን እንደሆነ እናነባለን። አዳምን ነው በመጀመሪያ የፈጠረው። እግዚአብሔር ለሚሰራው ነገር ሁሉ ምክንያት አለው። አዳምን ከፈጠረ በኋላ ምን ያህል ዘመን እንደቆየ አናውቅም። ብዙ ጊዜ ግን ቆይቶ ሔዋንን ፈጠራት። ለምን ብላችሁ ጠይቃችሁ ታውቃላችሁ? ለምንድን ነው በመጀመሪያ አዳም የተፈጠረው? ከዛ በኋላ ቆይቶ ሔዋን የተሰጠችው ለምንድን ነው? አንዳንድ ሰዎች ሲቀልዱ ምን ይላሉ? አዳም ብቻውን ያለ ኢንተራፕሽን ማውራት እንዲችል ነው ይላሉ። ሔዋን መጣ አፋፉን እያለች እንዳታደናግረው ያለ ኢንተራፕሽን ብቻውን ማውራት እንዲችል ነው ብሎ የሚቀልዱ ሰዎች አሉ። ሊሆን ይችላል፣ ሊሆን ይችላል፣ ላይሆን ይችላል። ነገር ግን እንደ እግዚአብሔር ቃል ስንመለከት አዳም የተፈጠረው መሪ ለመሆን ነው። መሪ ቁጥር 20 ላይ እግዚአብሔር ኃላፊነት ሲሰጠው እናያለን። አዳምም ለእንስሳት ሁሉ፣ ለሰማይ ወፎች ሁሉ፣ ለምድር አላዊት ሁሉ ስም አወጣላቸው ይላል። መሪ፣ አስተዳዳሪ፣ ሪስፖንሲብል ለመሆን ነው አዳም የተጠራው። ያንን የኃላፊነት ስራ ከመረከቡ በፊት ግን ከፈጣሪው ጋር አስቀድሞ ጊዜ ማሳለፍ ነበረበት። ዓለምን ለማስተዳደር፣ ምድርን ለማስተዳደር፣ ቤተሰብ ተሰጥቶት ሚስት ለማስተዳደር፣ ልጆች ለማሳደግ ያን ሁሉ ትልቅ ኃላፊነት በመንፈሳዊ ሕይወት በኩል መሪ ሆኖ የቤቱ ካህን ሆኖ እግዚአብሔርን ቤተሰቡ እንዲያመልክ ለማድረግ አዳም ትምህርት ቤት መግባት ነበረበት። ብቻውን ኃላፊነቱ ከመምጣቱ በፊት ከፈጣሪው ጋር አብሮ ጊዜ ማሳለፍ ነበረበት። ከፈጣሪው መማር ነበረበት። ለዚህ ይመስለኛል አንዳንድ ምሁራንም እንደሚሉት ለዚህ ይመስላል እግዚአብሔር በመጀመሪያ አዳምን ፈጥሮ ቆይቶ ቆይቶ ሔዋንን ያመጣት። ከፈጣሪው እንዲማር ጊዜ የተሰጠው ይመስላል። አንድ ሰው መሪ ከመሆኑ በፊት ራሱ መታዘዝን መለማመድ አለበት። ከጌታ ጋር ጊዜ የማይወስድ ሰው ጥበብ ሊኖረው አይችልም። ከጌታ የማይማር ሰው ተማረ ሊባል አይቻልም። ከጌታ ጋር ትክክለኛ ግንኙነት የሌለው ሰው ከሌሎች ሰዎች ጋራ ትክክለኛ ግንኙነት ሊኖረው አይችልም። ከሌሎችም ጋር ሪሌት ማድረግ አይችልም። ችግርም ቢገጥሞ ያን ችግር ድል አድርጎ መወጣት ያዳግተዋል። ጋብቻ አገልግሎት ነው ብዬ በቀደም ተናግሬያለሁ። ወደዚያ ወደ ጋብቻ አገልግሎት ከመግባቱ በፊት አዳም እግዚአብሔርን በጥልቅ ማወቅ ነበረበት። ለዚያም ጊዜ ያስፈልገው ነበር። እግዚአብሔርም ያንን የፈለገውን ጊዜ ሰጠው። በማርቆስ ወንጌል ምዕራፍ 3 ቁጥር 14 ላይ አንድ አስደናቂ ነገር እናነባለን። ማቴዎስ ምዕራፍ 3 ይቅርታ፣ ማርቆስ ምዕራፍ 3 ጌታ ኢየሱስ ደቀ መዛሙርቱን በመጀመሪያ የጠራበትን ምክንያት እናያለን። እንደዚህ ይላል፣ ከእርሱም ጋር እንዲኖሩና ለመስበክ እንዲልካቸው ድውዮችንም ሊፈውሱ አጋንንትንም ሊያወጡ ስልጣን ይሆንላቸው ዘንድ 12 አደረገ ይላል። ተመልከቱ፣ ከእርሱ ጋር እንዲኖሩ እንዲሰብኩ ድውዮች እንዲፈውሱ አጋንንት እንዲያወጡ ስልጣን እንዲኖራቸው 12ቱን ደቀ መዛሙርት ጠራ። ልክ ለአዳም ያደረገው እንደዚህ ነው። ለአዳም ያደረገውና ለደቀ መዛሙርቱ ያደረገው ነገር አንድ ነው። ከእርሱ ጋር እንዲሆኑ አብረውት 3 ዓመት ተኩል እንዲመላለሱ ከአንደበቱ የሚወጣውን ቃል እንዲያዳምጡ ባህሪውን፣ ትዕግስቱን እንዲያስተውሉ ከእሱ ጋር ሰው ማፍቀር ምን እንደሆነ እንዲያውቁ ያንን በሙሉ ካዩ በኋላ ነው ሂዱ አላቸው። በመጀመሪያ ኑ ነበር ያላቸው፣ ኑ። ከዛ በኋላ ግን ሶስት ዓመት ተኩል ሲገባደድና እሱ ወደ መስቀሉ ሲሄድ ሂዱ አለ። ወደ ዓለም ሁሉ ሂዱ። ይሄ ይሆን ችግራችን ዛሬ የክርስቲያኖች? ከእሱ ጋር ቆይታ ሳንወስድ ለማገልገል እንሮጣለን። ከሱ ሳናዳምጥ እንዲህ አለ እንላለን። እሱ ሳይናገር ተናገረ እንላለን። ትንቢቱ እንደ መዓት ይፈልቃል፣ በኋላ አይፈጸምም። የእሱን ሀሳብ ሳናዳምጥ ታጥቀን እንሄዳለን፣ ወይ ሄደን ቸርች እንከፍታለን። ችግራችን ይሄ ይሆን? ሌላ ቀርቶ በየዕለት እንኳ ኑሯችሁ ደረጃ ስትመለከቱ ጠዋት እንኳ ተነስተን ጌታ ለዛሬ ቀን የምትናገረኝ ምንድን ነው ሳንል እንሮጣለን። ወደ ስራ ቦታ እንወጣለን ከጌታ ጋር ሳንማከር። እዚያም ስንበጠብጡ ለን ማታ እንገባለን። ደቀ መዛሙርቱ ከእሱ ጋር መቆየታቸው እንኳ አልበቃ ብሎ መጨረሻ ሲልካቸው ለአገልግሎት መንፈስ ቅዱሱን ሞልቶ ነው የላካቸው። መንፈስ ቅዱስ አብሯቸው እንዲሄድ መጸለይ እንዲያስተምራቸው ኃጢአትን መጸየፍ እንዲችሉ ድል ማድረግ እንዲችሉ ሰውን ማፍቀር እንዲችሉ ጠላቶቻቸውን ሳይቀር ይህንን አስተምሯቸው ነው ሂዱ ያላቸው። አስታጥቆ ነው የላካቸው። ለአላፊነት ከመብቃታችን በፊት የእግዚአብሔርን ቃል እናውቅ ያሻል። ብዙ ጊዜ ወገኖቼ ቤተክርስቲያን ውስጥ የምንሰራው ስተት በተለይ የምንሰራው ስተት አንድ ሰው ጌታ ኢየሱስን ተቀበለ ከተባለ በማግስቱ አገልግሎት ይሰጣዋል። በማግስቱ የቤተክርስቲያን ሽማግሌ ይሆናል። በማግስቱ በተለይ ከትልቅ ደረጃ ከመጣ ሹመት ያለው ሰው ከሆነ ከትልቅ ኃላፊነት በመንግስት መስሪያ ቤት ትልቅ አስተዳዳሪ ከነበረ ቸርች ውስጥ እንደመጣ ፑልፒት እንሰጠውና ባይብል እንሰጠውና በል አስተምረን እንለዋለን። ማንም ሰው ይሁን ማንም ወደ ጌታ ከመጣ በኋላ በቤተ ክርስቲያን ውስጥ ቁጭ ብሎ እንዲማር ያስፈልገዋል። ከአገልጋዮች፣ ከነባሮች፣ ከአባቶች እንዲማር ያስፈልገዋል። መታዘዝን እንዲማር ያስፈልገዋል። ሲገሰጽ መገሰጽን እሺ ብሎ እንዲቀበል ያስፈልጋል። ብዙዎቹ ግን ዘው ብለው ዘለው ይገባሉ። እኛም ስምና ማዕረግ እንሰጣቸውና ወይ ቤተ ክርስቲያን ሽማግሌ እንልና እንሾማቸዋለን። አውቃለሁ ብዙዎች ካድሬዎች እግዚአብሔር የለም እያሉ ኢትዮጵያን ሲበጠብጡ የኖሩ ያ ሲጮሁለት የነበረው የማርክሲስት ፍልስፍና እጃቸው ላይ አመድ ሲሆን ወደ ቤተ ክርስቲያን ፊታቸውን አዞሩ። መልካም፣ እንኳን ደህና መጡ። ነገር ግን ወዲያው ደግሞ ቤተ ክርስቲያን ውስጥ ሽማግሌ ፓስተር የሆኑ አውቃለሁ። ብዙ መቅሰፍት ያመጡ ለእግዚአብሔር ቤት አውቃለሁ። የእግዚአብሔር አሰራር ግን እንደዚህ አይደለም። የእግዚአብሔርን ድምፅ የመለየት ችሎታ ያስፈልጋል። ትዕግስት ምን እንደሆነ መማር፣ ነገሮችን መቻል፣ ልበሰፊነት ምን እንደሆነ መማር፣ የመጸለይ ችሎታ፣ እግዚአብሔርን የማዳመጥ ችሎታ፣ ይህ ሁሉ የሚገኘው እግዚአብሔር ጓደኛችን ሲሆን ነው። ይህ ሁሉ የሚገኘው እግዚአብሔር ጓደኛችን ሲሆን ነው። እግዚአብሔር ጓደኛችን ሲሆን ይጠርበናል፣ ያበጀናል፣ ያሰማምረናል። ጌታ ኢየሱስ ያለ ምክንያት አናጢ ቤት አላደገም። አናጢ ምን ነው የሚሰራው? ዛፍ ይሄድና ጥሬ የሆነ እንጨት ይቆርጣል። ያን እንጨት ተባዩንም ምኑንም ከላዩ ላይ አደጽ ያጸዳና ያን እንጨት አምጥቶ ብዙ ኮንዲሽኒንግ ካደረገ በኋላ ያንን እንጨት ሰንጥቆ ጣውላ ሰርቶ አለስልሶ አሰማምሮ ለቤት ለሰው ጠቃሚ እንዲሆን አድርጎ ይሰራል። እናንተና እኔም በጌታ ቤት ስንመጣ መንፈስ ቅዱስ እንዲሰራን ቁጭ ማለት አለብን። ቁጭ ብለን መማር አለብን። እግዚአብሔር ካዘጋጀን በኋላ ተነስ ሲል ተነስቶ መሄድ፣ ያን ጊዜ ፍሬያችሁ ያምራል፣ ፍሬ ታፈራላችሁ። ሰው በማስለቀስ ፋንታ ለሰው ማልቀስ ትጀምራላችሁ። ሰው ከመበጥበጥ ፋንታ ለሰው ምቾት ትሆናላችሁ። ጋብቻ ሚኒስትሪ ነው። ሚኒስትሪ ደግሞ ከእግዚአብሔር በምናገኘው ጸጋ ብቻ ነው የሚቻለው። ስለዚህ በመጀመሪያ እግዚአብሔር አዳምን ፈጠረ። አዳምን ፈጥሮ በማግስቱ ሔዋንን ሊፈጥር ይችል ነበር። እንደውም በዛው ደቂቃ ሁለቱንም ሊፈጥር ይችል ነበር። ነገር ግን አስቀድሞ አዳምን ፈጥሮ እንስሳትን እንዲሰይም የሚችልበትን ጥበብ ሰጥቶ በዛም ውስጥ ፈትኖ አይቶት ከዛ በኋላ ነው ጓደኛ የሰጠው። በጣም ሚደንቅ ነገር ነው። ሚደንቅ ነገር ነው። ስለዚህ ወገኖቼ ቶሎ ፑልፒት ላይ ለመውጣት አትቸኩሉ። ቶሎ ለማገልገል አትቸኩሉ። ቁጭ ብላችሁ ተማሩ። እግዚአብሔር ሆይ የምትከፍትልኝ በር የት ነው በሉ። ለራሳችሁ በር አትክፈቱ። ሚኒስትሪ ደሞዝ ማግኛ አይደለም። ሚኒስትሪ ደሞዝ ማግኛ አይደለም። ሚኒስትሪ ሰው ማፍቀሪያ ነው፣ እግዚአብሔርን ማገልገያ ነው። ይሄንን ልብ በሉ። በግላችሁ በእግዚአብሔር መንፈስ ሳትሰሩ ምንም መስራት አትችሉም። ስለዚህ አዳም በቅድሚያ የተፈጠረው ለትዳር አገልግሎት ሚስቱን ለማስተዳደር ልጆቹን ለማሳደግ እግዚአብሔርን ለማገልገል ለዚያ ሁሉ የሚያስፈልገውን ኤክስፒሪየንስ ከጌታ ጋር በመቆየት እንዲማርና እንዲዘጋጅ ነው ብዬ አምናለሁ። በዛው አንጻር ለጋብቻ የምትመርጡት ሰው ከእግዚአብሔር የተማረ ሰው መሆን አለበት። ባካችሁ ልብ በሉ፣ አዳምጡኝ። ምን ያህል እንደምታዳምጡኝ አላውቅም። ለጋብቻ የምትመርጡት ሰው ከእግዚአብሔር የተማረ ሰው፣ ከእግዚአብሔር ጋር ቆይታ የሚያደርግ እግዚአብሔርን ቃል የሚራብ ቃሉን የሚማር ፈሪሃ እግዚአብሔር ያለው ሰው መሆን አለበት እንጂ መልኩ እንዲህ ነው፣ ቁመቱ እንዲህ ነው፣ ዛላው እንዲህ ነው። ብዙ ጊዜ እንደዚህ አይነት ክራይቴሪያ ሲጠቀሙ ሰዎች ሰምቻለሁ። ውይ እንዴት ያምራል! ታዲያ ምን ይሁን? መልክ እራት አይሆንም። ወይም ገንዘቡን አይተው የሚገቡ ሰዎች አውቃለሁ። ያን ይመለከቱና በሮንግ ክራይቴሪያ በተሳሳተ ሚዛን ባል ይመርጡና ዘው ብሎ ይገቡና ከዚያ በኋላ መውጫው ይጠባል። እባብ ጠርሙስ ውስጥ ወተት አየና ገባሉ ይጠጣ። ግጥም አድርጎ ወተቱን ጠጣና ሲነፋ እንዴት አድርጎ ይውጣ ከጠርሙስ ውስጥ። እንደዚያ እባብ እንዳንሆን እግዚአብሔር ይጠብቀን። ሐዘን ትሸምታላችሁ፣ ለራሳችሁም ለቤተሰባችሁም ሐዘን ትሸምታላችሁ። እንግዲህ አንዱ ምክንያት አዳም ቀድሞ የተፈጠረበት ሪስፖንሲቢሊቲ ከእግዚአብሔር ጋር ቆይቶ ብቻውን ሙሉ አቴንሽን ከእግዚአብሔር አግኝቶ ሪስፖንሲቢሊቲ እንዲማር ነው። ሁለተኛው ምክንያት አዳም ቀደም ተብሎ የተፈጠረበት አይዴንቲቲውን እንዲያውቅ ነው። አይዴንቲቲው ማንነቱን፣ ይህን አብራራዋለሁ። አይዴንቲቲውን የአዳም አይዴንቲቲ መገኘት የነበረበት ከእግዚአብሔር ነው። ከእግዚአብሔር የተገኘ አይዴንቲቲ ሴኩሪቲ አለው። ማነህ ብዬ ብልህ ባለ ፒኤችዲ ነኝ ብትለኝ ያ ዘለቄታ ያለው አይዴንቲቲ አይደለም። ማነህ ብዬ ስጠይቅህ ባለ ሺህ ፎቅ ነኝ እኔ ወይም የአላሙዲ ልጅ ነኝ ብትለኝ ያ በቂ አይዴንቲቲ አይደለም ለአንተ። የገሌ ልጅ ነኝ ብትለኝ በቂ አይዴንቲቲ አይደለም ያ ለአንተ። የእግዚአብሔር ልጅ መሆንህ ግን ማን እንደሆንክ እውነተኛ ሰው እንደሆንክ ይናገራል። ማንነትህን ይነግረኛል። እውነተኛው አይዴንቲቲ የእግዚአብሔር ልጅ መሆን ነው። ስለዚህ አዳምም አይዴንቲቲውን ማወቅ እንዲችል ከእግዚአብሔር ጋር ቆይታ ጊዜ አገኘ ብቻውን። ሰዎች አይዴንቲቲ ለማግኘት ይሞክሩት ከገንዘብ፣ ከትልቅ ቤተሰብ መወለድ፣ በእውቀታቸው፣ ከመሳሰለው ከንቱ ነገር ነው። ማርክሲስቶች ሲነግሩን ሰውን ሰው የሚያደርገው ስራ ነው አሉን። አህያም ትሰራለች ምን በላት? እንደውም እንደ አህያ የሚሰራ የለም። እኔ እውነቱ ልንገራችሁ፣ ኢትዮጵያ ውስጥ ስልጣን ቢኖረኝ ለአህያ ሐውልት ሰራ ነበር። ከጥንት ከአባቶች ዘመን ጀምራ ያንኑ ተራራ ቁልቁለት ጤፍና ባቄላ ተሸክማ የኢትዮጵያን ምድር ያቀናች ጠቃሚ እንስሳ አህያ ናት። ጠቃሚ እንስሳ ስራ ግን አህያን ሰው አያደርጋትም። ሰውን ሰው የሚያደርገው እግዚአብሔር ነው። ለነገሩማ እኮ አዶልፍ ሂትለርም እኮ ሰው ነኝ ይል ነበር፣ ግን ስንት ሚሊዮን ሰው ነው የበላው። ጆዜፍ ስታሊን ሰው ነኝ ይል ነበር፣ ግን ስንት ሚሊዮን ራሽያውያን ነው የበላው። በኢትዮጵያም ታሪክ ውስጥ ብዙ ሰው በላዎች መጥተው ሄደዋል፣ ወደፊትም ሊኖሩ ይችላሉ። የእናንተና የኔ አይዴንቲቲ የሚገኘው ከጌታ ከኢየሱስ ክርስቶስ በደሙ መታጠባችን፣ በቃሉ መረስረሳችን፣ በመንፈስ ቅዱሱ ህብረት ማግኘታችን። ሚስት እውነተኛውን አይዴንቲቲ የምታገኘው ከባሉ አይደለም። ሰው ያደረገሽ ባልሽ አይደለም። ሰው ያደረገሽ ፈጣሪሽ ነው። አይዴንቲቲ የሌለው ሰው፣ ማንነቱን የማያውቅ ሰው በጣም አስቸጋሪ ሰው ነው። ኮንፊደንስ የሌለው ሰው ነው። በራሱ መተማመን የሌለው ሰው ነው። አይዴንቲቲ የሌለው ሰው አመለቢስ የሆነ ቅብጥብጥ የሆነ ነገሮችን ያዝ ለቀቅ ማድረግ የሚያበዛ እርካታ የሌለው እርጋታ የሌለው እንደ ወጥ ቀማሽ ወዲህና ወዲያ የሚዋዥቅ ሰው ነው። አይዴንቲቲ የሌለው አይዴንቲቲ የሌለው ሰው በአንዲት ሴት አይረካም። አይዴንቲቲ የሌላት ሴት በአንድ ወንድ አትረካም። አይዴንቲቲያችንን የምናገኘው ከእግዚአብሔር ነው። እግዚአብሔርም አይዴንቲቲ ሰጠን። የእግዚአብሔር ሕዝብ ይለናል፣ ካህናት ይለናል፣ የንጉሥ ካህናት ይለናል፣ የተለየ ወገን፣ የብርሃን ልጆች፣ ብዙ ብዙ የተለያየ ስም ከመጽሐፍ ቅዱስ ተሰጥቶናል። ስለዚህ በእግዚአብሔር አይዴንቲቲ ማግኘት በጣም 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 አስፈላጊ ነው። እኔ እግዚአብሔርን አውቀዋለሁ፣ ለጥያቄ ሁሉ መልሴ ነው፣ በእርሱ ረክቻለሁ፣ በእርሱ ረግቻለሁ፣ የማምነውን አውቃለሁ ማለት ትልቅ እርካታ የሚሰጥ መሰረታችንን በአለት ላይ የሚመሰርት አውሎ ነፋስ ቢመጣ ወዲያ አንል ነፋስ ቢመጣ ዝናብ ቢዘንብ ጎርፍ ቢጎርፍ መሰረታችን አይናድም አንወድቅም ያን ማለቴ ነው አይዴንቲቲ ያለው ሰው እህቴ የምታገቢው ሰው የዚህ አይነት ሰው መሆን አለበት አይዴንቲቲ የሌለው ወንድ ነው ዛሬ ወድሻለሁ ብሎ ነገ በቃሽኝ የሚለው የራሱን መሰረት የማያውቅ ሴቶችም እንዲሁ ስለዚህ አዳም ቀደም ትብሎ ከእግዚአብሔር ጋር እንዲተዋወቅ እንዲኖር የተደረገው የአዳም አይዴንቲቲ ሔዋን እንዳትሆን ነገር ግን እግዚአብሔር ብቻውን እንዲሆን በዚህ ምክንያት ነው አስቀድሞ አዳምን የፈጠረው ሌላው ሶስተኛው ምክንያት በነጠላነቱ ሴኩሪቲ የሚሰማው ሰው በነጠላነቱ ሚስት ሳይኖረው ሴኩሪቲ ሚስት ስላለች ነው ሴኩሪቲ ያለኝ እንዳይል ሰው ሴኩሪቲ የሚሰማው ጥበቃው የሚሰማው እግዚአብሔርን ሲያገኝ ነው ስለዚህ በነጠላነቱ እርካታ እንዲማር ያስፈልጋል በራሱ ሴኩር የሆነ ሰው ለጋብቻ ኃላፊነት ራሱን በተሻለ ያቀርባል በእግዚአብሔር ላይ ሴኩር የሆነ ባል ኮንፊደንስ ያለው ባል ነው እንደቀደሙ ምንም ነገር ቢመጣ ማይናወጥ የበታችነት ስሜት የማይሰማው ኢንፌሪዮሪቲ የማይሰማው ኢንፌሪዮሪቲ የሚሰማው ወንድ ቀናተኛ ነው የበታችነኝ ነኝ ከወንዶች ሁሉ ያነስኩ ነኝ ብሎ የሚያስብ ወንድ ቀናተኛ ይሆናል በሚስቱ አይን ሞልቶ የሚታይ አይመስለውም ሌላ ወንድ የሚማርክበት ይመስለዋል ይሄ ሴኩሪቲ እና አይዴንቲቲ የሚገኘው ከእግዚአብሔር ነው ዋጋ አለኝ ብሎ ማመን የሚችል ሰው በክብር የኢየሱስ ክርስቶስ ደም የተዋጀ ሰው ነው በክብር ዋጋ ተዋጅታችኋል እና ያልቃሉ እኔ ሲግኒፊካንት ነኝ እኔ ዋጋ ያለኝ ሰው ነኝ ማንም ሰው የኔን ዋጋ አይተምነውም ማለት የምንችለው እግዚአብሔር እንደሚወደን ስናውቅ ነው እግዚአብሔር ስለወደደኝ ለኔ ዋጋ ከፍሏል በደሙ ተዋጅቻለሁ በጣም በጣም ክቡር የሆንኩ የእግዚአብሔር ልጅ ነኝ ይሄ በትህትና የሚባል ነው ደሞ ወገኖች ወደ ትቢትም እንዳይወስድ ነገር ግን የማምነውን አውቃለሁ መሰረቴን አውቀዋለሁ አለቴን አውቀዋለሁ በዚያ መንፈስ ያለ ወንድ ቀናተኛ አይሆንም ስለዚህ በራስ አለመታመን የበታችነት ራስን ዋጋ ማሳጣት የመሳሰሉት አንዱም የሚመጡት ከአስተዳደግ ነው ያለ አባት ያለ እናት የሚያድጉ ልጆች አቢዩዝድ ሆነው የሚያድጉ ልጆች በትምህርት ደረጃቸው ያልተሳካላቸው የበታችነት ስሜት ይጎዳቸዋል እነዚህ ሰዎች ጋብቻው ሲገቡ ችግር ፈጣሪዎች ናቸው ምክንያቱም ኮተት ተሸክመው ነው የሚመጡት ለሰው አይመቹ ብዙ እርዳታ አስፈልጋቸዋል አንዳንዶቹ መክናትም መደባደብም ማኩረፍም ሁሉ የሚያመጡት ከዚህ አይነት ባህሪ ነው ወደ ጋብቻ ስንገባ ቀስ ብለን ረጋ ብለን ከስሜታዊነት ወጥተን እነዚህ ነገሮች መዝነን ነው ወደ ጋብቻ መግባት ያለብን አንድ የሚያስተነግድ ነገር ልንገራችሁ I love you የጋብቻ መሰረት አይደለም I love you ስለም ወድሽ ነው ማገባሽ የጋብቻ መሰረት አይደለም ይሄ ዌስተርን አነጋገር ነው የሆሊውድ አነጋገር ነው I love you እንልናንገባለን ውበቷን ቅንድዋን ጸጉሯን አይተን ከአምስት ዓመት በኋላ መኪና አደጋ ደርሶባት አይኗ ቢጠፋ I love you አሁንም አለ ወይንስ ወደ ሌላይቱ ዞር ልንል ነው ሌላ ኢነር ቢዩቲ አለ ጴጥሮስ በወርቅና በቀለበት የተሸለመ ሳይሆን የውስጥ ውበት የሚለው አለ በክርስቶስ ኢየሱስ ሰውን ማየት ያ ነው አንድ ጊዜ አዲስ አበባ ሰርግ ተጠርቼ ሄድኩና ሙሽሪትና ሙሽራው ተያይዘው ሲገቡ አየሁ በጣም በጣም ገረመኝ ያየሁት ነገር ሙሽራው አይነ ስውር ነው እሷ ሎጋ የሆነች ምን የመሰለች ልጅ ናት ወደ ፑልፒቱ ሲሄዱ ዱላ ይዟል እሱ በዛ በዱላ ነበረ መሬቱን እየመረመረ በአንድ እጁ እሷን ይዟል በግራ እጁ እሷን በቀኝ እጁ ግን ዱላውን ይዞ በዱላው ነበረ ወደፊት የሚራመደው በጣም በጣም አስገረመችኝ ያቺ ልጅ ስጋ ስለሆንኩ እዛ ቁጭ ብዬ ምን ታደርግ አገባችኋል ምን ታደርግ ምን አይታበት ነው ያገባችኋል እነሱ ግን ለካስ እውነተኛ ፍቅር ኖሯቸዋል እውነተኛ ፍቅር ኖሯታል በእግዚአብሔር ነገር የበለጸገ ሰው ለጋብቻ ሲመጣ ብዙ በረከት ይዞ ነው የሚመጣው እግዚአብሔር የመጀመሪያው ፎከስ ሲሆን እግዚአብሔር ትኩረት ሲያገኝ ሌላ ሁሉ ይሳካል ራሳችሁን ደግሞ ለሌላ ሰው በሙላት መስጠት የምትችሉት እግዚአብሔር የጸጋችሁ ምንጭ ሲሆን ነው። እንግዲህ አዳም ቀድሞ የተፈጠረው ለእንደራሴነት ጥሪ ብቁ እንዲሆን ነው። እግዚአብሔር እንደራሴ ሆነህ ከዛሬ ጀምሮ ምድርን አስተዳድር ነው ያለው። ለዚያ ለእንደራሴነት ፖዚሽን ብቁ መሆን የቻለው ከእግዚአብሔር ጋር ባሳለፈው ጊዜ ነው። ስለዚህ ባል ወይም ሚስት በምታጩበት ጊዜ ጠልቃችሁ የዚያን ሰው ህይወት አስተዳደግ፣ የቤተሰብ ታሪክ፣ የወላጆቹን ታሪክ ማጥናት ያስፈልጋል። የዛሬው ዘመን ጋብቻ ብዙ የማየው የጅብ ችኩል ቀንድ ይነክሳል እንደሚሉት ሆኖ አይቼዋለሁ። አኒማል ኢንስቲንክቱ ይቀድማል። ከዚያ በኋላ የመምረጥ ጉዳይ ይመጣና ውጥረት ውስጥ እንገባለን። ውጥረት ውስጥ ገብተን የውጥረት ጋብቻ እንፈጽማለን። ከዛ በኋላ ነገሮች ልካ አይሆኑም። ስለዚህ ሰይጣን ይህን ሁሉ ስለሚያውቅ ጋብቻ ላይ ከፍተኛ ውጊያ አስነስቷል። በሚልኪያስ 2:15 ላይ ከዚህ ቀደም አንብበነዋል። እግዚአብሔር ሁለቱን ለምን እንዳደረገ ይል ብሎ ይጠይቅና ነቢዩ ጻድቅ ትውልድ ዘር ፈልጎ ነው ይላል። አንዱ የጋብቻ ትልቁ ምክንያት እሱ ነው። ዘሩን ካበላሸ መጪው ትውልድ እንደሚበላሽ ሰይጣን ያውቃል። ስለዚህ መርዙን በየቤተሰብ ሁሉ እየበተነ ነው። ጋብቻ በእግዚአብሔር ባልሆነ በሌላ ነገር በርኩሰት ነገር ላይ ከተመሰረተ ስረ መሰረቱ ተመረዘ ማለት ነው። እዚህ ላይ አንድ ነገር ተናግሬ አበቃለሁ፣ ሰዓቱም ሄዷል። ምናልባት ከዚህ ቀደም ባለማስተዋል ባለማወቅ ስህተት ሰርታችሁ የተጋባችሁ አብራችሁ የምትኖሩ ካላችሁ ለእናንተም ተስፋ አለ። ይሄ ነው አንዱ የክርስቶስ ኢየሱስ መስቀል ፈውሱ፣ ይሄ ነው ወደ ክርስቶስ መምጣት በረከት የሚሆናችሁ። ለዚህ ነው እግዚአብሔር ቸርና አፍቃሪ አባታችሁ ነው። ሁሉንም ነገር ያውቃል። ትግላችሁና እንባችሁን ያያል፣ ውድቀታችሁንም ያያል። እንግዲህ ወደ ጸጋው ማህደር ቅረቡ። የእሱ ጸጋና ምሕረቱ አያልቅም። በጸሎት ፊቱን ፈልጉ። በይቅርታ ወደ እግዚአብሔር ኑ። እሱ ወደ እሱ ስትመጡ ይቀበላችኋል፣ ቤታችሁን ይባርካል፣ ቤታችሁም የተቀደሰ ይሆናል። እናንተም በፍቅር ተቻችላችሁ መኖር ጸጋ ይበዛላችኋል። ምናልባት እሱም ቢያለኝ ወደ እግዚአብሔር አልመጣም አለኝ፣ ወይም እሷም ቢያለችኝ ወደ እግዚአብሔር አልመጣም አለች፣ ተጋብተናል ምን ይሻላል ለምትሉ ደግሞ አንዴ ገብተህበታል፣ ገብተሽበታል፣ ልጆችም ይኖራሉ። በምህረት በፍቅር አብረሽ ኑሪ። በይቅርታ የክርስቶስን ፍቅር ማንጸባረቅ ይኖርብሻል፣ ይኖርብሃል። የልጆቹ አስተዳደግ እንዳይናጋ ፍቅር ከሚችሉት ሰው ማግኘት አለባቸው። ቢችሉ ከሁለቱም እናት ከአባት፣ ካልተቻለ ደግሞ ጌታን የሚያውቀው ሰው ያንን ፍቅር መስጠት አለበት። ባልሽ ጌታን የማያውቅ ሰው ከሆነ በአንቺ ጌታን ማየት አለበት። አዎ በአንቺ ጌታን ማየት አለበት። ባይመቻችሁም ዋጋውን ክፈሉ። ለልጆቻችሁ መስዋዕት ሆናችሁ ኑሩ። ነገር ግን የራሳችሁን ምቾት ብቻ በመፈለግ ከጋብቻ ውስጥ በፓራሹት አትዝለሉ። ፓራሹት ለጋብቻ መፍትሄ አይደለም። ፊሊፕ ያንሲ የተባለ አሜሪካዊ የክርስቲያኒቲ ቱዴይ ጄኔራል ኤዲተር በጣም ብዙ መጽሐፍት ጽፏል። ፊሊፕ ያንሲ፣ ሁላችሁም ያን መጽሐፍ ገዝታችሁ እንድታነቡ አደራ እላለሁ። የመጽሐፉ ታይትል What is so amazing about grace ይላል። What is so amazing about grace? እግዚአብሔር በጸጋ ተቀበለን በጸጋ ያኖረናል። እግዚአብሔር ጸጋው ቢያልቅ ቢኖር መቼ ስን ከስንት ዓመት በፊት በመብረቅ በሞትኩ ነበር። ጸጋው ስለበዛ ነው ሁላችንም የምንኖረው። በተለያየ መንገድ በየቀኑ እንስታለን፣ ስተት እንሰራለን። በየቀኑ እንደናቀፋለን፣ ሰውም እናደናቀፋለን። እግዚአብሔር በጸጋ እንደሚያየን እኛም ደግሞ የህይወት ጓደኞቻችንን በጸጋ እንያቸው። ሰፊ በሆነ ልብ ትዕግስቱ በማያልቅ አይ እስከ መቼ ነው የምችለው በሚል ልብ ሳይሆን በክርስቶስ ልብ። ልጆቻችሁም እንደዚሁ ተነስተው በአንድ እድሜያቸው እሾህ ይሆናሉ፣ ለቤተሰብ እሾህ። ወላጆቻቸውን የሚያስለቅሱ ልጆች እንዳሉ አውቃለሁ። እነሱንም በፍቅር በይቅርታ በልበ ሰፊነት ለዚህ ሁሉ ያ አይዴንቲቲ እንዲኖራቸው ያስፈልጋል። ከእግዚአብሔር የሚገኘው አይዴንቲቲ፣ ከእግዚአብሔር የሚገኘው ሴኩሪቲ፣ ከእግዚአብሔር ጋር በምታደርጉት ቆይታ የምትማሩት እግዚአብሔርን የመምሰል ባህሪ፣ ያ ሁሉ በረከት ያደርጋችኋል ለትዳራችሁ። እና what is so amazing about grace የሚለውን የፊልጵያንሲ መጽሐፍ እባካችሁ አንብቡት። ለጋብቻም ብቻ ሳይሆን ለክርስትና ህይወታችሁም በጣም በረከት ያለው መጽሐፍ ነው። እኔ ሶስት አብቤዋለሁ፣ አራተኛ ባነበው ደስ ይለኛል። አስደናቂ መጽሐፍ። ሴኩሪቲ ከፍቅር ይገኛል፣ ከመወደድ። ስለዚህ ሚስትህን ውደዳት፣ ሚስትህን ሴኩር አድርጋት። አይኔ ይፍሰስ የታባክ እየተባልን ስላደግን ፍቅር ስላላየን ከወላጆቻችን አንዳንዶቻችን ለሚስቶቻችን ፍቅር ማሳየት ይከብደናል። ስንት አበሻ ወንድ ነው ሚስቱን አይ ላቭ ዩ የሚላት? ምናልባት እናንተ የአሁኑ ዘመን ልጆች ትሉ ይሆናል። የኔ ጄኔሬሽን እና ከኔ ፊት ያሉት ግን አይሉም። መውደድ በልብ ነው ይላል ጋቢውን ተከናንቦ። ወድሻለሁ ካልኳት ትንቀኛለች ይላል ጋቢውን ተከናንቦ አባወራ። ስለዚህ ሴኩሪቲ የሚመጣው በፍቅር ነው፣ በፍቅር። አዎ ሴትን ወድሻለሁ አትበላት የሚባል ሁሉ አባባል አለ ሀገራችን። ራስ ላይ ትወጣለች። ሴኩሪቲ ግን መወደድ ግን ሴኩሪቲ ያመጣል። ሚስትህን ሴኩር አድርጋት። አንዳችሁ ለሌላችሁ ካልተሰጣችሁ ቢሎንጊንግ አይኖርም። ስለዚህ የማን መሆናችሁን ማወቅ ይጠቅማል። እናንተ የእግዚአብሔር ልጆች፣ የእግዚአብሔር አምባሳደሮች ናችሁ። ሁለተኛ ዋጋ እንዳለን እንወቅ። ሚስትህ ክቡር ናት። What is so amazing about grace by Philip Yancey. Yancey, Yancey ነው Yancey። ሚስትህ ክቡር ናት፣ አንተም ክቡር ነህ በክርስቶስ ከሆናችሁ። ክብርት መሆኗን አሳያት፣ ዋጋ እንዳላት አሳያት። ቫልዩ ስጣት ለሚስትህ። የምትንቃት ከሆነ የምታንገላታት ከሆነ እንዳይገርምህ ተመልሶ እሳቱ አንተ ራስ ላይ ይነዳል። ቀጥሎ የሲግኒፊካንስ ጉዳይ ነው። ህይወታችን ትርጉም አለው፣ አላማ አለው። እንደ ሚቲዮር ለጊዜው ብቅ ብለን ተቃጥለን የምንጠፋ አመድ የምንሆን አይደለንም። እኛ ደስቲኒ አለን። ደስቲኒያችን በእግዚአብሔር ነው። አዳም እግዚአብሔር እንደሚወደው ያውቅ ነበር። በእግዚአብሔር ባለው መታመን ነው ኃላፊነቱን ተረክቦ ሔዋንን በአድናቆት ተቀብሎ የእግዚአብሔር እንደራሴ ሆኖ የኖረው። አንድ ቀን ግን ስተት ሰራ። ሚስቱ ከሱ ተለይታ ሄዳ ከሰይጣን ጋር ስትንሸኳሸኩ አለች። እግዚአብሔር ያለውን ከሰይጣን ሰማች። እግዚአብሔር እንዲህ አለ እንዴ? አትብሏል እንዴ? እንደሱ እንዳትሆኑ ፈልጎ ነው ሲላት፣ መጣ ባሏን ማናገር ማማከር ነበረባት። ምንድነው እግዚአብሔር ያለው አዳምዬ? ምንድነው ያለ ብትለው ከአዳም ትሰማ ነበረ። እዛው ኮንትራቷን ጨርሳ ፍሬዋን ግጥም አድርጋ በልታ መጣች። ያም ንዝህላል ደግሞ አይሆንም እንደማለት አብሮ በላ። ስፒሪቹዋል ሊደርሺፕ የተሰጠው ለባል ነው። እግዚአብሔር እንዲህ አለ ብሎ የማስተማር ስጦታ የተሰጠው ከእግዚአብሔር ለባል ነው። ስፒሪቹዋል ሊደር ቤት ውስጥ እግዚአብሔር ነው። አዎ፣ ስለዚህ የክቡር ዕቃ መሆናችሁን ምንጊዜም አትዘንጉት። የእግዚአብሔር ኦርደር ይበልጣል። እንደ ተራራው በተራራው ላይ እንዳሳየሁ መሰረት ስራው አለው ቅዱስ ድንኳኑን ማደሪያ ድንኳኑን። ጋብቻ እግዚአብሔር በቃሉ ሰጥቶናል። እንደዚያ በቃሉ እንደተገለጠልን እንቀበለው፣ እንኑረው። እግዚአብሔር ይርዳችሁ። ያላገባችሁ ካላችሁ ዛሬ አልኩትን በሙሉ ልብ በሉ። ጓደኛ መምረጫ ክራይቴሪያ ብዙ ሰጥቻችኋለሁ። የተጋባችሁ ደግሞ እንደኔ በእግዚአብሔር ቃል ስታንዳርድ በጸጋው በመንፈስ ቅዱስ ኃይል ኑሩ። ስህተት የሰራችሁ ምናልባት አግብታችሁ የተለያያችሁ ብትኖሩ ደግሞ አትሰበሩ። በክርስቶስ ጸጋ በደሙ ይቅርታ ተቀብላችሁ አቧራውን ከላያችሁ ላይ አራግፋችሁ ተነስታችሁ በአዲስ ሕይወት ተመላለሱ። እግዚአብሔር ይቅር ባይ አፍቃሪ አምላክ ነውና ስሙም ለዘላለም የተባረከ ይሁን። ጌታ ኢየሱስ አብዝቶ አብዝቶ ይባርካችሁ። 1:05 ተናግሬያለሁ። እንግዲህ ከእናንተ አንዳንድ ነገር ብሰማ ደስ ይለኛል። እናንተን እንኳ ተናገሩ ማለት ጥርስ ፈልቅቆ እንደ ማውጣት ነው፣ እንደ መንቀል ነው። ሽምትሉ አይመስለኝም። ግን አንዳንድ ልምምድ ያላችሁ ብታካፍሉን ደስ ይለኛል። አለበለዚያ እህት ፍሩታ አሁን መጣልናለች። ምናልባት ፍሩታ በመዝሙር ታገለግለን ይሆናል። ሌሎቻችሁም የሚባርክ መዝሙር ካላችሁ ብታሰሙን ደስ ይለኛል። እግዚአብሔር አብዝቶ አብዝቶ ይባርካችሁ።